ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ኮሚቴ የትምጽ ስማስ መቆሙ አንድ ነገር ነው። ስልክ ባንክ ሰው ሰርቶ ወጥቶ መግባት ፈጥቶ መግባት እንዲችል ማደረጉ እንዴ የሻሉት ነገሮች ናቸው ማለት ነው። ተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትነው ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰነ ሰው ፎይ ተፈጥሯል። ለአብዛኛው ሰው ግን ረሃቡና ሌላ ነገሩ ቀጥሏል።
በኢትዮጵያ ፌዴራል መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ ዓመት ሆኖታል። ወጣቶችን ጨምሮ በትግራይ ክልል የሚኖሩ ህዝቦች የአንድ ዓመት ጉዞውን በተመለከተ ሀሳባቸውን በምሽቱ ያጋሩናል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ ፌዴራላዊ መንግስትና በህዋት መካከል ግጭትን በዘላቂነት የማቆም የሰላም ስምምነት በደቡብ አፍሪካ ፕሪቶሪያ ከተፈረመ አንድ ዓመት ሆኖታል። በመቀሌ የሚገኘው ዘጋቢያችን ሙልጌታ አጽባ ወጣቶችን ጨምሮ በትግራይ ክልል የሚኖሩ ግለሰቦችና የፖለቲካ ፓርቲ አመራሮችን የአንድ ዓመት ጉዞውን በተመለከተ ሀሳባቸውን አሰባስበዋል። በመቀጠል ይቀርባል።
ሄኖክ ገብረ መድህን የመቀለ ከተማ ነዋሪ ነው። ከአንድ አመት በፊት በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ የተፈረመው ዘላቂ የተኩስ ማቆም ስምምነት የጥይት ድምፅ እንዳይሰማ አድርጓል ብሏል።
የጥይት ድምፅ መሰማት መቆሙ አንድ ነገር ነው። ስልክ ባንክ ሰው ሰርቶ ወጥቶ መግባት ፈጥቶ መግባት እንዲችል መደረጉ እነዚህ የሻሉት ነገሮች ናቸው ማለት ነው። ተፈናቃዮች ወደ ቦታቸው ተመልሰው ኖርማል ላይፋቸው ካልኖሩ ሱዳን፣ አዲስ አበባ መጠለያ ካምፕ ውስጥ ተበትኖ ነው ያለው። እነዚህ ሰዎች ወደ ቦታቸው ካልተመለሱ ለተወሰነ ሰው እፎይ ተፈጥሯል። ለአብዛኛው ሰው ግን ረሃቡና ሌላ ነገሩ ቀጥሏል። መሬት ካልተመለሰ፣ የተለያዩ ቤተሰቦች አብረው ካልኖሩ ምንም ፕሪቶሪያ ስምምነት ተፈጽሟል ማለት አስቸጋሪ ነው። 8 ወር 9 ወር ሰብአዊ ድጋፍ ካልተሰጠው እርዳታ ለ3 አመት ተቸግሮ ያለ ሰው አሁንም ስቃዩ እየቀጠለ ነው ማለት ነው።
በትግራይ ክልል ሰላም ለማምጣት የተደረገው የሰላም ውይይት በሌሎች የኢትዮጵያ አካባቢዎችም መደረግ እንዳለበት ሄኖክ ገልጿል።
ህገ መንግስቱን አክብሮ የፕሪቶሪያ ስምምነትን ተፈጻሚ ማድረግ ብቻ ነው ሌላ ነገር። ሁሉም ወደ የነበረበት ቦታ መመለስ፣ በየአካባቢው አዳዲስ ጦርነት የሚፈጠሩትን ማቆም፣ እነዚህ ካልቆሙ አማራ ክልል አሁን የተፈጠረ ጦርነት ካልቆመ፣ ከኦሮሚያ ክልል ጋር ያለው ችግር ካልቆመ ትግራይ ለብቻዋ ሰላም ታገኛለች ብዬ አልገምትም። የስልጣን ሽኩቻው ቆሙ ካልቆ እነዚህ ነገሮች ቆሙ ወደ ስራ ካልተመለሱ በጣም አስቸጋሪ ነው ብዬ አስባለሁ።
አቶ ግርማይ ተስፋይ ከኢሮፕ ወረዳ አሊተና ቀበሌ የተሰደው በአድግራት የተፈናቃዮች ማዕከል የሚኖሩ ናቸው። ወደ ቀያቸው ለመመለስ ቢፈልጉም ቀያቸው በኤርትራ ኃይሎች ስር መሆኑን ያንን ማድረግ እንዳልቻሉ አመልክተዋል። የኤርትራ ኃይሎች በአካባቢው ነዋሪዎችም ላይ የሰብአዊ መብት ጥሰት እየፈጸሙ ነው በማለት ይከሳሉ።
ፕሪቶሪያ ውል መሰረት የነበረን ተስፋ ግን ወደ አካባቢያችን ቃችን ተመልሰን ያው ኖርማል የሆነ ኑሯችን እንመራለን የሚል ብሩህ ተስፋ ነበረን። ህዝቡ የተስፋ እያቆረጠ ነው። በቅባል እና ከሰላም ውል እና መፈራረም ያገኘነው ለውጥ በነፃ በወጡ ትግራይ ክባቦች በጥይት የሚወሰድልን ሌላ ከባድ መሳሪያ ይሁን ሌላ ብረት ርምታ ድምጽ የለም። ከዛ ውጭ ግን ምንም ያገኘነው ለውጥ የለም። በተለይ ሽማግሌዎች፣ እናቶች፣ ህፃኖች ምናምን እነዚህ በጣም የተጎዱ የህብረተሰብ አካል ናቸው። በአጠቃላይ ግን ህዝብ እንደ ህዝብ እርዳታ ከሚያገኝ ወደ 9 ወር ገደማ አድርገዋል። የሚበላ የሚላስ የሚቀመስ የለውም። ችግር ውስጥ ነው ተዘፍቆ ያለው። በዚህ ወር ውስጥ አሁን ያሊሴና ልጅ ሆኖ እዛ አካባቢ ጠረፍ ላይ አገኝቶት አንድ ዩኒቨርሲቲ ተማሪ ወጣት ልጅ ገድለውት እዛ ጥለውት ሂዶ ያው ቀብርም ተከልክለው ሙሉ ቀን ዋለ በፀሐይ ላይ። ከዛ በኋላ በሽማግሌዎች እና በሃይማኖት መሪዎች ስንት ልማት አስደርጎ ያው የአዳም አፈር ለመልበስ በቅተዋል። አሁን መመለስ አንችልም። ሄዱ እንደዛ የተረሸኑ እየታሰሩ እየተጋ ስለሆነ ያው እዚሁ ላይ ባለንበት በረሃብ እየሞት ነው። የመመለስ እድል ስለሌለን ግን ፍላጎታችንን ምኞታችንም ያው ተመልሰን በአካባቢያችን እንደ ድሮ ኑሯችን ለመግፋት ነበር።
የኤርትራ መንግስት ከዚህ ቀደም በሰጣቸው አስተያየቶች መሰል ክሶችን ሲያስተባብል መቆየቱን ይታወቃል። ወይዘሮ ዕንቁ ባህሪ ገብረ ሚካኤል ደግሞ ከማይካድራ ተፈናቅለው መቀለ ከተማ በሚገኝ የማቆያ ማዕከል የሚገኙ ናቸው። ከሰላም ስምምነቱ በኋላ ወደ ቀያቸው እንደሚመለሱ ተስፋ አድርገው እንደነበረ ገልጸዋል። ሆኖም እስካሁን መመለስ እንዳልቻሉ አስረድተዋል። በአሁኑ ጊዜ ከ3 ልጆች ልጆቻቸውና በእድሜ ከገፉ ወላጆቻቸው ጋር በተፈናቃይ ማዕከል እንደሚገኙ ተናግረዋል።
በዚህ ስምምነት አንድ ነገር ያገኘነው የቶክስ ድምጽ እየሰማን አይደለም፣ ሰላም ነው። ግን የተወደቃችሁ ብሎ የጠየቀን የለም። ከፕሪቶሪያው የሰላም ስምምነት በኋላ የነበረን ተስፋ ወደ ቦታችን ተመልሰን መሬታችንን እያረስን ለመኖር ነበር። ከተለያዩ ቤተሰቦቻችንም ጋር ለመገናኘት ተስፋ አድርገን ነበር። ፈጣሪ አላደረገውም። እስካሁን እዚህ ነው ያለነው።
ወደ ሱዳን ከተሰደዱ የበኩር ልጃቸውና ወንድሞቻቸው ጋር ለመገናኘት እንደሚናፍቁም ወይዘሮ ዕንቁ ባህሪ ገልጸዋል። በቅርብ ቀናት ጉባኤውን አካሂዶ አዲስ አመራር የመረጠው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ክብሮም በርሃም የፕሪቶሪያው የሰላም ስምምነት ህዝብ የሰላም ተስፋ እንዲኖረው ያደረገ ነው ብለዋል። ስምምነቱ ግን እስካሁን በሙሉ ቃሉና መንፈሱ አለመተግበሩን ጠቅሰዋል። የክልሉ አስተዳደርና ፌዴራሉ መንግስት ሊተገብሩት ይገባ ነበር በማለትም ተናግረዋል። በስምምነቱ መሰረት የትግራይ ተዋጊዎች ትጥቅ ፈተው አደረጃጀታቸውን በማፍረስ ወደ ህዝብ መቀላቀል ይገባቸው እንደነበር አስታውሰዋል። ሆኖም እስካሁን የተሃድሶ ስልጠና ሂደት አልተጀመረም ሲሉ ገልጸዋል።
ይህን ለማስፈጸም ቁርጠኝነት ያለው የፌዴራል መንግስትም የትግራይ መንግስትም የለም። ስለዚህ የትግራይ ጊዜ አስተዳደርም በራሱ ችግር ላይ ተዘፍቋል። ህዝቡን ማየት አልቻለም። ተፈናቃዮች ማየት አልቻለም። ቲዲኤፍ ማየት አልቻለም። ቁስለኞች እንኳን ማሳከም አልቻለም።
ሰብአዊ ድጋፍ ያለማቋረጥ መግባት እንዳለበት ስምምነቱ ቢደነግግም ምዝበራ ተፈጽሟል በሚል መቆሙ ትክክል አይደለም በማለትም አቶ ክብሮም ተናግረዋል። ዘረፋ የፈጸሙት ሰዎችም በአስቸኳይ ተጣርቶ ወደ ህግ ሊቀርቡ እንደሚገባ አስረድተዋል። ዘላቂ ሰላም ለማምጣትም ፍትህ መስፈን አለበት ብለዋል የባይቶና ፓርቲ ሊቀመንበር አቶ ክብሮም በርሃም።
ስለተሰረቀ አትከለክላቸውም። ሰራቂው የሚሰርቀው ነው እንጂ የምታስታግሰው እርዳታ የሚፈልገው ሰው እንዲሞት አታደርግም። ይሄ ነው። ሌላው ሱዳን ላይ ያሉ የተፈናቀሉ ቤታቸው ንብረታቸው ተዘርፎ ሌሎች እየኖሩበት ሌሎ ጉልበተኛ እየኖረበት እነሱ ተፈናቅለው ይኖራሉ። ስለዚህ ይህን መመለስ አለበት። የፕሪቶሪያ ስምምነት አካልም ይሄ ነው። ይህን ሳይደረግ የፕሪቶሪያ ስምምነት ከዚህ በፊት ባለስልጣናት አውርዶ አዲስ ባለስልጣናት አመጣ እንጂ ያመጣው ለውጥ የለም። ፍትህ ካልተገኘ ሰላም አይመጣም። ሰላም ከሌለ እድገት አይመጣም፣ እርቅ አይኖርም። ስለዚህ ይሄ መደረግ አለበት ብለን እናምናለን።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው መግለጫ በትግራይ ክልል ያለው የምግብ እጥረት ተጋላጭ ለሆኑ የማህበረሰብ ክፍሎች ትልቅ ፈተና መሆኑን አመልክቷል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
ሙልጌታን እናመሰግናለን። የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት ለብዙ ሴት ነጋዴዎች ውጤታማነት ሰፊ ሚና በመጫወት ላይ የሚገኝ ተቋም ነው። የተቋሙን ተግባራትና ሌሎች ተያያዥ ጉዳዮችን በተመለከተ ከተቋሙ የህዝብ ግንኙነት ኃላፊ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው የማመሰግነው ለዚህ ቃለ መጠይቅ ስላገኘው ደስ ብሎኛል። እስቲ ሙሉ ስምህን ማንነትህን አስተዋውቅልኝ።
አመሰግናለሁ እናንተም ስለጋበዛችሁኝ። ብርሃኔ ሲሳይ ይባላሉ። በኢንተርፕሪነርሺፕ ልማት ኢንስቲትዩት የኮሚኒኬሽን ማናጀር ነኝ። እንዲሁም የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት በኛ ስር ይገኛል። ይህ ፕሮጀክት በኢንተርፕሪነርሺፕ ልማት ኢንስቲትዩት ስር ነው የሚገኘው ማለት ነው። የእሱ የኮሚኒኬሽን ማናጀር ነው።
እሺ፣ እስቲ ጥቂት ስለ ሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት ንገረኝ። መቼ የተቋቋመው? መጀመሩ ስለምን አስፈለገ?
የሴቶች ኢንተርፕሪነርሺፕ ልማት ፕሮጀክት በእኛ የዘመን አቆጣጠር በ2005 ከአስር አመት በፊት በስድስት ክልል ከተሞች መሰረት አድርጎ የተቋቋመ ነው። ሲቋቋመም ዋነኛ ዓላማው በንግድ ስራ ላይ የተሰማሩ ሴቶች የብድርና የስልጠና አቅርቦት እንዲኖራቸው ለማድረግ ንግዳቸውን እንዲያስፋፉ የመቅጠር አቅማቸውንም እንዲያሳድጉ ለማድረግ ታስቦ በኢትዮጵያ መንግስትና በዓለም ባንክ እየተቋቋመ ነው። የዓለም ባንክ ያኔ 50 ሚሊዮን ዶላር ለዚህ ፕሮጀክት በመመደብ አብዛኛውን ትልቁን ቁጥር 95% የሚሆነው ለብድር አገልግሎት እንዲውል በማድረግ ለስራ ማስኬጃን በማድረግ ከኢትዮጵያ መንግስት ጋር በኢትዮጵያ መንግስት ተግባሪነት እየተቋቋመ ነው። ሲል ባህር ዳር፣ መቀሌ፣ ሐዋሳ፣ ዳማ፣ ድሬዳዋ፣ አዲስ አበባ በዋነኝነት በስድስት ከተሞች መሰረት አድርጎ በከተሞቹ ብቻ ሳይሆን በ50 ኪሎ ሜትር ዙሪያ ገብ ያሉ ሌሎች ሴት ነጋዴዎችን ተጠቃሚ ለማድረግ የተቋቋመ ነው። እዚህ ላይ ግልጽ ለማድረግ ድሮም አሁንም የሚሰራበት ሴት ነጋዴዎችን ስንል ንግድ ፍቃድ አውጥተው ተመዝግበው የራሳቸው የንግድ ፍቃድ ኑሯቸው የሚንቀሳቀሱ ሴቶች ላይ ትኩረት ብቻ የሚያደርግ ነው። እንዲህ ስንል ግን በማህበር የተደራጁ ሴቶች ሊኖሩ ስለሚችሉ ከነኝ ከተደራጁት ማህበራት ውስጥ 50% በላይ ሴቶች በማህበር አባል ሊሆን ይገባል፣ መሪዎቹም ሴቶች ሊሆን ይገባል የሚል ህግ አለን እና እነኝን ሴቶች አገልግሎት የሚሰጥ ሆኖ ነው የተቋቋመው። የዛሬ
ሴት ነጋዴዎች በንግድ ስራ ላይ የሚያጋጥሟቸው ተግዳሮቶች የገንዘብ ብቻ ወይም የፋይናንስ ብቻ አይደሉም። የፋይናንስም በተመለከተ ብዙ ጊዜ ዋስ እንደዚህ የሚባሉ ነገሮች አሉና አጠቃላይ ሁለገብ የሆነ ድጋፍ ለመስጠት ትሞክራላችሁ ወይም ደግሞ መስጠቱን በተመለከተ ምን እያደረጋችሁ?
እንግዲህ እንደ ሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ እንደሚታወቀው በዚህ በንግድ እንቅስቃሴ ወይም ደግሞ ሀብት በማፍራት በኩል የሴቶቹ ተሳትፎ ዝቅተኛ። በዚህ ምክንያት ሴቶች ሀብት ወደ ማፍራት ጎዳና እንደኛ ሀገርም ገና በመሆናቸው ይህንን ክፍተት ይቀርፋል ተብሎ የታሰበ ነው። ወይም ደግሞ መሀል ላይ የተረሱ ናቸው። ከታች ጥቃቅንና አነስተኛ ብሎ መንግስት ያደረጃቸውን ትንንሽ ብሮች ድጋፎች፣ የስልጠና ድጋፎች ይሰጣል። ከላይም ባንኮች ደግሞ መበደር ይችላሉ። አንቺ አሁን ቅድም እንዳነሳሽው መበደሪያ ማስያዣ የሚባለው በእንግሊዝኛው ኮላተራል እየተባለ የሚጠራው ማስያዣ የሌላቸው ወይንም ማስያዣቸው በወንዶች የሆነባቸው ሴቶች ባንክ ላይ ሄደው መበደር ማይችሉ ወደ ቢዝነሳቸው ከፍ ብሏል ከጥቃቅንም መውሰድ የማይችሉ ሴቶችን ተደራሽ አድርጎ ስለተቋቋመ ይሄ ፕሮጀክት በዋነኝነት ስልጠና ትርጉም ሰጥቶ እየሰራበት ቆይቷል። ለዚህም ነው እስካሁን ወደ 33879 እስካሁን አሳት ድረስ ማለት ነው ይህን ቁጥር የምነግርሽ የሚደርሱ ሴቶችን በሀገራችን በተመረጡ 20 ከተሞች ላይ ስልጠና እንዲያገኙ አድርጓል። ስልጠናው ምንድን ነው? የሚሰሩት ንግድ በዘልማድ የሚታወቀው ባህላዊ የምንለው የንግድ አሰራር ነው ወይስ የሚከተሉት? ከዛ ወጣው ደንበኛ አያያዝን፣ የገንዘብ አያያዝን፣ አጠቃቀምን፣ ሀብትን እንዴት ሊያስተዳድሩ ይችላሉ የሚለውን ሊያስተምራቸው የሚችል እንዲሁም ደግሞ የፈጠራ ክህሎታቸውን የንግድ ሀሳባቸውን ሊያሰፋ የሚችል ላይ ትኩረት አድርገን ነው ስልጠና የምንሰጠው። ይህኛው የእውቀት ስልጠና የምንለው ነው። የተግባር ስልጠና ደግሞ አለ። በጥልፍ ላይ፣ በዲዛይኒንግ ላይ ወይም ደግሞ በተለያዩ የሙያ ተግባራት ላይ የተሰማራ ሴት ካለች ሙያዊ ስልጠና እንድታገኝ፣ የክህሎት ስልጠና እንድታገኝ በማድረግ እናግዛቸዋለን። ይህ ስልጠና ከሚወስዱት ብድር የበለጠ እጅግ ጠቃሚ እንደሆነ እንመለከታለን። ሙሉ በኩሌ ወይም የተሟላለት ነው ባንልም ግን አይን ገላጭ የሆኑ ሀሳቦችን እንሰጣቸዋለን። ከዚህ በተጨማሪም ሴቶቹ የሰሯቸውን ስራዎች የሚያቀርቡባቸው ኤግዚቢሽን እና ባዛሮች ሲዘጋጁ ከሰው ጋር የሚተዋወቁባቸው መድረኮች እንደየከተሞቹ እንፈጥራለን። ልምዶችን እንዲቀሩ ጥቂት ሴቶች ቢሆንም በቁጥር ዓለም አቀፍ መድረኮችን አየወሰድን ልምዶችን እንዲካፈሉ ግድ ያደረግን እንገኛለን። ይሄ እንግዲህ
እንደው እንዴት ሴት በዚህ ፕሮጀክት ለመታቀፍ ወይም ደግሞ አብራ ለመስራት ምን አይነት መመዘኛዎችን ማለፍ ይኖርባታል?
በጣም ጥሩ ጥያቄ ነው ያነሳሽው ኤደን። እንግዲህ የመጀመሪያው መስፈርት ነጋዴ ሆኖ መገኘት እና እኛ በምንሰራባቸው 20 ከተሞች ላይ እና በ20 ከተሞቹ ዙሪያ ገብ በእንግሊዝኛው ራዲስ የምንለው 50 ኪሎ ሜትር ዙሪያ ገብ ውስጥ የምትገኝ ሴት መሆን አለባት። ይህ እንደ አንድ መስፈርት አለሽ። እንዴት ነው ምን ሄደው መሰለሽ፣ ነጋዴ ሴቶች በብዛት የሚገኙባቸው ከተሞች የትኞቹ ናቸው እያልን በቁጥር የተደገፈ መረጃ ይዘን ነው ወደ እነዛ ከተሞች የምንጓዘው። ምክንያቱም አላማው ነጋዴ ሴቶችን ማገዝ ስለሆነ በርከት ያለ ነጋዴ ሴት ያለበት አካባቢ የሚሄዱ እነሱን ተጠቃሚ ያደርጋቸዋል ብለን ስለምናምን ነው። ስለዚህ መስፈርቱ የሚሆነው ሴቶች ንግድ ፍቃዳቸውን ቲም መንበራቸውን ይዘው የነዋሪነት መታወቂያቸውን ይዘው በአካባቢያቸው ባሉ አንድ ማዕከላት ድሮ ቀበሌ እየተባሉ ይጠሩ የነበሩት ወረዳዎች አካባቢ ይሄዱና አንድ ማዕከላቱ ይመዘግቧቸዋል። ሲመዘግቧቸው እለያ ቁጥር ይኖራታል። ቢዝነሷ ላለፉት 6 ወራት በላይ እየሰራ ከሆነ ብድር የማግኘት አቅሟ ከዛውን ቀን ከተሰጣት ቀን መታወቂያ ከገኘችበት ቀን ጀምሮ ተግባራዊ ይሆናል። 6 ወር የመጠበቅ ግዴታ ይጣልባታል። 6 ወር ከሆናት በኋላ 16 ከመንግስት ማይክሮ ፋይናንሶች ጋር እንሰራለን። እስካሁን ተመዘገቡ 56 ሺህ ናቸው። ከነኝ መካከል አንዷ መሆን ትችላለች። ይሄዳል
እንግዲህ ብዙ ጊዜ የልማት ፕሮጀክቶች ካለው የመረሰብ ተግዳሮት ስፋት አኳያ የተለያየ ምክንያት ሲቋረጡ ወይም ደግሞ ሲስተጓጎሉ ይታያል። እናንተ ደግሞ ከ10 አመት በላይ መቆየት አስችሏችኋል። እስቲ እናንተ እንደ ፕሮጀክት የሚያጋጥማችሁ ተግዳሮቶች ምንድናቸው? ስራችሁን በምትሰሩበት ጊዜ
ፕሮጀክቶች መንግስት እንደዚህ አምጥቶ ማድረስን ተቀም ያሉ ፕሮጀክቶች ሊተገብር ሲል አስተግባሪ አካል ለፕሮጀክት ያለው አመለካከት በጣም ይተዛባራል። ይህን አስምሬ እናገራለሁ። በጣም ብዬ ቅልቅ እያንሰጥችዋለሁ። ለምንድን ነው እነኚህ ፕሮጀክት ስማቸው ከዓለም ባንክ ጋር ሲል ለሚገናኝ ሌሎች ገንዘብ የሚሰጡ አካላት ገንዘብ ሲል ብድር ነው፣ መንግስት ነው የሚበደረው። ለምሳሌ ለዚህ ፕሮጀክት ጃፓን $50 million በላይ ሰጥቷል። የጃፓን መንግስት አውሮፓ ኢንቨስትመንት ባንክ ከ30 ሚሊዮን። እንዲህ ሲባል አስፈጻሚው አካል ምን ያስባል? ከመንግስት ያልሆኑ ድርጅቶች አሰራር ጋር ያያይዟል። ኤንጂኦ በተለምዶ እያልን የምንጠራው ኤንጂኦዎች ደግሞ ባህላቸው አበል መስጠት ጥቅማጥቅም ጋር የተያያዘ ስለሆነ አስፈጻሚው አካል እነኝን ጥቅማ ጥቅሞች ይፈልጋል። ስለዚህ በየሄድሽበት አካባቢ ምስ መዋቅር የሚተገበር ስለሚፈልግ የተፈለገው ማህበረሰብ ዘንድ ለመድረስ ፈተና ይሆንብሻል። ላለፉት 10ና ከዛ በላይ አመታት ሰርተን 56,000 ብቻ በ20 ከተሞች ተጠቃሚ ሴቶች መሆን አልነበረበትም። ከዛ በላይ ቁጥሩ ሊያድግ ይገባ ነበር። የእናንተ ጥንካሬ ለአስር አመትና ለመዝለቅ ምንድን ነው መንገዳችሁ ካልሽኝ፣ ግን እኛ ይህንም ስራ ስንሰራ የተለየ አላማ ቁጭ አድርገን ለዛ አላማ እሳካት በመስራታችን ነው ብለን እናምናለን። እስካሁን እንደ ሀገር ብድር ወስዶ የመመለስ ባህሉ በጣም ደካማ ነው። የዚህም ፕሮጀክት ግን ስትመለከች የሴቶችን ባህሪ ሆኖ ሊሆን ይችላል 98.4% ወደ ሙሉነት የተጠጋ የብድር አመላለስ። ይሄ ሴቶቹ ምን ያህል ካበቃናቸው ካሰለጠናቸው ለሚፈልጉት አላማ አካባቢ ነው ሩቅ መጓዝ እንድንችል እንደሚያደርገን። ሌላው የብድር ሰጪ ተቋማትን እያበቃን ነው። ይሄ ነው የነበረው ከነበረባቸው ይኸው እንቅፋቶችና ማነቆች ዘመናዊ አሰራርን እንዲከተሉ የተሻለ ደረጃ ላይ አቋም እንዲኖራቸው ስናደርጋቸው እኛ ከምናበድረው 25% በተጨማሪ የራሳቸው ማበደር ጀመሩ። አዋጭነቱ ስለሚያዩት ማለት ነው። ፕሮጀክቶች ውጤታማ እንዲሆኑ መጀመሪያ የሚተገብረው አካል በግልጽ እየሰራ ያለው ተግባር ምን እንደሆነ ሊረዳ ይገባል። አሁንም ግን ውጤታማ በመሆኑ ከኛ አልፎ ዓለም ባንክ እንደ ፍላግሺፕ ወይም ደግሞ መለያ ስሙን የሚጠራበት ፕሮጀክት አድርጎ ስለሚያዩ በሌሎች ዓለም ክፍሎችን ይህን ፕሮጀክት ተግባራዊ ለማድረግ እየሰራበት ነው ያለና ሀገራችንን ብቻ ሳይሆን ለዓለም ማሳያ የሚሆን ነው።
ስለሰጠህን ጊዜ በጣም ነው የማመሰግነው።
ኤደን፣ እኔም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ፈረንሳይ በተለያዩ የአፍሪካ ሀገራት ላይ የጉዞ እገዳ መጣሏን ተከትለው አንዳንድ የኪነ ጥበብ ሰዎች ጫናው እያረፈባቸው ይገኛል። የአኒ ራዚንበርግ ያጠናቀረችውን ዘገባ በመቀጠል እናሰማችኋለን።
ከ2014 የአውሮፓውያኑ ዘመን ጀምሮ አዲያራ ታውሬ አማላ ዳያኖር ከተሰኘው የተወዛዋዦች ቡድን ጋር በመሆን በፈረንሳይ ሀገር በመዞር ትርኢቶችን አሳይታለች። በዚህ ወር መጀመሪያ ሀገሪቱን ለመጎብኘት በምትሰናዳበት ወቅት ታዲያ በሐምሌ ወር መገባደጃ የኒጀር ፕሬዚደንት በመፈንቅለ መንግስት በተወገዱ ማግስት ፈረንሳይ በማሊ፣ ቡርኪና ፋሶና ኒጀር ከቪዛ ጋር የተያያዙ አገልግሎቶችን መሰረዟን ተከትሎ የይለፍ ፍቃድ ቀጠሮዋ እንደተሰረዘ ተረዳች። የፈረንሳይ የባህል ሚኒስቴር ከሀገሪቱ የኪነ ጥበብ ሰዎች ጋር የሚደረግ ትብብርን የሚገታ ደንብ እስከ ማውጣት ደርሷል። ሚኒስቴሩ ከቆይታ በኋላ አግባብነት ያለው የይለፍ ወረቀት የያዙ የኪነ ጥበብ ሰዎች በትብብሮች ውስጥ አሁንም መሳተፍ እንደሚችሉ በማስታወቅ የቀደመውን ደንብ አርሟል። ይሁንና ለአፍሪካውያን የኪነ ጥበብ ሰዎች የሚሰጠው ቪዛ ለወራት ብቻ የሚቆይ ነው። ለእያንዳንዱ ኪናዊ ጉዞ አዲስ ማመልከቻ ማስገባት ይጠበቅባቸዋል። እንደ ብዙ ዓለም አቀፍ ጉዞ የሚያደርጉ በርከት ያሉ የማሊ ሙዚቀኞች ሁሉ ትራውሬም ከገቢዋ የላቀው የሚገኘው ከነዚህ ጉዞዎች ነበር።
ካቀዳችሁት ጉዞ ስትቀሩ ምን ሊሰማችሁ እንደሚችል አስቡት። በጉዞ ወቅት የሚገኘውን ገቢ በምን ዓላማ ላይ እንደምታውሉ ሁሉ አቅዳችኋል እንበል። አሁን ግን ያ ገንዘብ በእጃችሁ ላይ የለም። በእኔ በኩል የቤት ክራይ ከከፈልኩ 2 ወራት አልፈዋል።
የፈረንሳይ አምባሳደር መባረራቸውና የፈረንሳይ ጦር ከማሊ ባለፈው ዓመት መልቀቁን ተከትሎ ፈረንሳይ ከማሊ የወታደራዊ መንግስት ጋር ዲፕሎማሲያዊ ውዝግ ውዝግብ ውስጥ ገብታለች። በማሊ የሚኖሩ የአውሮፓ ዜጎች ቡድን የፈረንሳይ መንግስት የቪዛ ማዕቀቡን እንዲያነሳ ጠይቋል። ኒኮላስ ባውካድ የዜጎች ስብስብ ለአውሮፓ ማሊ ወንድማማችነት የተሰኘው ተቋም ቃል አቀባዮች መካከል አንዱ ናቸው። ከቡርኪና ፋሶና ኒጀር ከሚገኙ አቻዎቹ ጋር በአብዛኛው በፌስቡክና በዋትስአፕ እንቅስቃሴዎችን የሚያስተባብረው ቡድኑ ፍላጎቱን በግልጽ ደብዳቤ ጠይቀዋል። ኒኮላስ ባማኮ ከሚገኘው መኖሪያ ቤቱ ከቪኦኤ ጋር ተነጋግረዋል።
የፈረንሳይ መንግስት በእጁ የሚገኙ ዲፕሎማሲያዊና ፖለቲካዊ መሳሪያዎችን ተጠቅሞ የማሊ ህዝቦች አላማቸውን እንዲያሳኩ ማድረግ ነው ፍላጎታችን።
አላሳን ሳማኬ ባማኮ ላይ የተመሰረተው የሳህል ሩትስ የሙዚቃ ቡድን ውስጥ ከበሮ መቺ ሲሆን ይህ ቡድን ባለፈው ዓመት በቡርኪና ፋሶ የሙዚቃ ውድድር ካሸነፈ በኋላ ታዋቂነቱ ጎልቷል። ፈረንሳይ ውስጥ ባለፈው ዓመት ዝግጅቱንም አቅርቧል። ዓለም አቀፉ የትርኢት ጉዞ ቡድናቸው የሳህልን ባህላዊ ሙዚቃ ለዓለም የሚያሳይበት መንገድ መሆኑን ይናገራል። የጋራውን ግልጽ ደብዳቤ በማስተጋባት ሳማኬ ሙዚቃና ባህል ሰዎችን የሚያቀራርብ ነገር ነው፣ በአገሮች መካከል ያለው ግንኙነት መቋረጥ የለበትም ይላል።
ፖለቲካ የጥቂቶች ፍላጎት ነው። ከኪነ ጥበብ ጋር ሊቀላቀል አይገባም። ጥበብ ዓለም አቀፋዊ ነው። ኪናዊ ስራችንን እኛ እንስራ፣ እናንተ ደግሞ ፖለቲካዊ ችግራችሁን ነጥላችሁ ያዙ። ይኸው ነው።
ሳማኬ ተግዳሮቶች ቢኖሩም የቡድኑ ስራ አስኪያጅ በሌሎች ሀገራት የጉብኝት እድሎችን እየፈለገ ስለመሆኑ ይናገራል። በፈረንሳይና በሳህል ወታደራዊ አመራሮች መካከል ያለው ውጥረት የፈረንሳይ ወታደሮች ከኒጀር በዚህ ወር መውጣታቸውን ተከትሎ ተካሯል። ኒጀር በቀጠናው የፈረንሳይ ጦር ዋነኛ መሰረትም ነበረች።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ መሰናዶ ነው። በመቀጠል ደግሞ ወደ ቴክኖሎጂ ዘርፍ እናቀናለን። እንግዶ ወልዴ መስማት ለተሳናቸው ሰዎች መልካም አጋዥ እንደሚሆን ስለተነገረለት ሮቦት ይነግረናል።
ሰማንታ ጃንሰን በእጅ በመነካካት የሚደረገውን የምልክት ቋንቋ ታውቃለች። ይህ ቋንቋ መስማትም ማየትም በተሳናቸው ዘንድ ጥቅም ላይ የዋለ የምልክት ቋንቋ ዘርፍ ነው።
Deafblind people communicate through tactile signing, also known as hand over hand.
ማየትም መስማትም የተሳናቸው ሰዎች የሚግባቡት እጅ ለእጅ በመነካካት በሚደረጉ የጣት እንቅስቃሴዎች ነው። የምልክት አድራጊውን የኋላውን የእጅ ክፍል ወይም አይበሉባ በመዳፋቸው በመንካት ምልክቶቹን ይረዳሉ።
የኮሮና ወረርሽኝ ባጋጠመበት ወቅት በእጅ በመነካካት የሚግባቡት ማየትና መስማት የተሳናቸው ሰዎች ምን ይሆኑ ይሆን የሚል ሐሳብ ሰማንታን አስጨንቋት ነበር።
Because interpreting services stopped, social distancing was in place.
ምክንያቱም የትርጉም አገልግሎት ቆመ። ሰዎች ርቀት እንዲጠብቁ ተደረገ። በሚሊዮን የሚቆጠሩት ማየትም መስማትም የተሳናቸው አሜሪካውያን ከግንኙነት ውጪ ሆኑ።
እርሷንና ኢንጂነሮችን የያዘው ቡድኗ ታተም ሮቦቲክስ በተሰኘው ኩባንያቸው አማካይነት ቲ አንድ ብለው የሰየሙትና የአሜሪካ የምልክት ቋንቋን ፊደላት ማሳየት የሚችል የሮቦት እጅ በመፍጠር ላይ ናቸው።
ግባችን ማየትም መስማትም ለተሳናቸው የህብረተሰብ ክፍሎች የመጀመሪያውን የተግባቦት መሳሪያ ማቅረብ ነው። እንደ ልብ መንቀሳቀስ ከሚችሉ ቁሶች የተሰራ ሲሆን ሁለት ዓላማ አለው። አንዱ የሰው ልጆችን የእጅ እንቅስቃሴ በሚገባ ያስመስላል። እናም መስማትም ማየትም የተሳናቸው ሰዎች በቀላሉ ይረዱታል። ሁለተኛው መሳሪያው አደጋን የማያስከትል ነው።
ሰማንታ ጃንሰን እንደምትለው ቲ አንድ ከክላውድ ጋር ግንኙነት በማድረግ ማንኛውንም ጽሑፍ ይተረጉማል ወይም ወደ ምልክት ይቀይራል።
ይህም ኢሜይል፣ ድረገጽ፣ በኢንተርኔት ላይ ያሉ መጽሐፍትን ሊሆን ይችላል። ከእንግሊዝኛ ወደ አሜሪካ የምልክት ቋንቋ ይቀይረዋል።
ጄሚ ላርድ ሙሉ ለሙሉ መስማት የተሳናቸው ሲሆኑ የሚያዩትም እጅግ በጣም በትንሹ ነው። በአስተርጓሚ እጅ ለእጅ በመነካካት በሚደረገው ተግባቦት አማካይነት ከሰዎች ጋር ለመግባባት ይችላሉ። ቲ አንድ የተሰኘው ሮቦት ከላፕቶፕ ጋር ተገናኝቶ ኮምፒውተሩ ላይ የሚታየውን ይተረጉማል ወይም ምልክት ያሳያል። ሮቦቱ ገና በመበልጸግ ላይ ቢሆንም ሰማንታ እንደምትለው ግን መሳሪያው ለተጠቃሚዎቹ ካለ ሌላ ሰው እርዳታ እንዲግባቡ ያስችላል።
The deafblind persons at home, they're very isolated.
በቤታቸው ያሉ መስማትም ማየትም የተሳናቸው ሰዎች በጣም የተገለሉ ናቸው። የመዝናኛ ቅርቦት የላቸውም ወይም ሌሎቻችን የምናገኘውን ጥቅም አያገኙም።
በእርግጥም የእርዳታ እጁን የዘረጋ ቴክኖሎጂ
እንግዲህ ወልዴን ለቀደመው ዘገባ በእጅጉ እናመሰግናለን። አሁን ደግሞ የዓለም መነጋገሪያ ወደሆነው የመካከለኛው ምስራቅ ግጭት እናቀናለን። ፍልስጤማውያን ሲቪሎች የሚሞቱት ቁጥር እያሻቀበ ባለበት በአሁኑ ወቅት ፕሬዚደንት ባይደን ለእስራኤል ባላቸው ጠንካራ ድጋፍ ምክንያት ከራሳቸው የዲሞክራቲክ ፓርቲ አባላት ሳይቀር አመጽ ገጥሟቸዋል። የቪኦኤ ዋይት ሀውስ ዘጋቢ ፓስቲ ወደስዋራ የላከችውን ዘገባ እንግዲህ ወልዴ ያስደምጠናል።
በጋዛ የእስራኤል ጥቃት በቀጠለበት በአሁኑ ወቅት ፕሬዚደንት ባይደን ብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ከተባለ ተቋም ግልጽ ደብዳቤ ደርሷቸዋል። ደብዳቤው ፕሬዚደንቱ እስከ ትናንት ከሰዓት በኋላ 11 ሰዓት ድረስ የተኩስ አቁም እንዲሸመግሉ፣ ካልሆነ ግን በሚሊዮን የሚቆጠሩ ሙስሊም አሜሪካውያን በሚቀጥለው ዓመት በሚደረገው ምርጫ ድምፃቸውን እንደሚነፍጓቸው ያሳስባል። ባሲም ኤልካራ የብሔራዊ የእስልምና ዲሞክራሲያዊ ምክር ቤት ሊቀመንበር ናቸው።
በእርግጠኝነት ከፍተኛ ፉክክር ባለባቸው ግዛቶች ማህበረሰባችን ወሳኝ ድምፅ ይኖረዋል። እንደማስበው የዲሞክራሲያዊ ፓርቲ መሪዎች ይህንን በቅርበት ትኩረት በመስጠት ላይ ናቸው። እየሆነ ያለው ነገር እያስፈራቸው ነው። እናም በ2024 የመመረጥ ዕድላቸውን ስለሚጎዳው ለዋይት ሀውስ መልእክታቸውን በማስተላለፍ ላይ ናቸው።
በ2020 በተደረገው ያለፈው ምርጫ ከአንድ ሚሊዮን በላይ የሚሆኑ ሙስሊሞች ድምፅ ሰጥተዋል። ይህ ድምፅ ከፍተኛ ፉክክር ባለባቸው ግዛቶች የፕሬዝደንታዊ ምርጫውን ውጤት የመቀየር ኃይል አለው። ሙስሊም አሜሪካውያን በተለምዶ ለዲሞክራሲያዊ ፓርቲው ድምፅ እንደሚሰጡ ይታወቃል። ያ ሁኔታ ግን አሁን ሊቀየር እንደሚችል በመነገር ላይ ነው። የአረብ አሜሪካውያን ተቋም ባሰባሰበው የህዝብ አስተያየት መሰረት ሙስሊሙ ማህበረሰብ ለባይደን የሚሰጠው ድጋፍ በ2020 ከነበረው 59% በዚህ ዓመት ወደ 17% ዝቅ ብሏል። የዋይት ሀውስ ቃል አቀባይ የሆኑት ካሪን ዣን ፔር አስተዳደሩ ከሙስሊም ማህበረሰቡ ጋር በቅርብ ለመነጋገር እንደሚጥር ይናገራሉ።
We're going to continue to engaging with the Muslim community, the Arab American community, and Palestinian American leaders to hear their concerns.
ከሙስሊሙ ማህበረሰብ፣ ከአረብ አሜሪካውያን ማህበረሰብና ከፍልስጤማውያን አሜሪካውያን መሪዎች ጋር እንነጋገራለን።
በተቃራኒው አይሁድ አሜሪካውያን ባይደን ለእስራኤል እየሰጡት ላለው ድጋፍ ምስጋናቸው ላቅ ያለ ነው። ሃሌ ሶይፈር በአሜሪካ የአይሁድ ዲሞክራሲያዊ ምክር ቤት ኃላፊ ናቸው።
Is an important issue, remains a very important issue to Jewish voters. It's an issue about which there's a very high emotional attachment.
እስራኤል ዋና ጉዳይ ነች። ለአይሁድ ድምጽ ሰጪዎች ዋና ጉዳይ ሆና ተቀጥላለች። በአይሁድ አሜሪካውያንና ለእስራኤል በሚሰጠው ድጋፍ መካከል ትልቅ የቀረበ ቁርኝት አለ።
በአሜሪካ 7 ሚሊዮን የሚሆኑ አይሁዶች ይኖራሉ። ይህም ቁጥር በእስራኤል ከሚኖሩት እኩል ነው። በአሜሪካ 3% የሚሆነውን የመራጮች ቁጥር ይዛሉ። ባይደን በእስራኤልም ትልቅ ተቀባይነት አላቸው። ሲቪሎችን ከጥቃት ለመታደግ በሚል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱን የዓለም አቀፍ ሰብአዊ ሕግን ተከትለው እንዲያከናውኑ ሲጠይቁ ቆይተዋል። ጆናታን ሪንሆልድ በባር ኢላን ዩኒቨርሲቲ የፖለቲካ ሳይንስ ክፍል ኃላፊ ናቸው።
What he's saying to Israel, to help me, to help you. If you give maximum effort to fight in the right...
ለእስራኤል ይያሉ ያሉት በትክክለኛ መንገድና የጦርነት ህግን በተጠበቀ መንገድ ከተዋጋችሁ ለመርዳት ይቀለናል ነው። የዓለም አቀፉን ማህበረሰብም ከጎን ለማሰለፍና በአሜሪካም ሆነ በዲሞክራሲያዊ ፓርቲ ውስጥ ድጋፍ ለማግኘት ይቀለናል ነው።
ባይደን ለእስራኤል መሳሪያ እንዲላክ ለሰጡት ውሳኔ ከዲሞክራሲያዊ ፓርቲ አባላት ይልቅ ሪፐብሊካኑ የበለጠ ድጋፍ እንዳላቸው የህዝብ አስተያየት መለኪያዎች ያሳያሉ። ኖርማን ኦርስቲን የአሜሪካን ኢንተርፕራይዝ ኢንስቲትዩት የተሰኘው ተቋም ባልደረባ ናቸው።
I do think that there isn't a lot of room for Republicans here, whether it's Trump or the
ለእስራኤል የሚሰጥን ድጋፍ በተመለከተ ትራምፕም ሆኑ በምክር ቤት የሚገኙ ሪፐብሊካን ባይደንን ሊያስከነዱ አይችሉም።
የባይደን አስተዳደር ባለስልጣናት ከጦርነቱ ሰብአዊ ፎይታ እንዲወሰድ ይፈልጋሉ። ተኩስ ማቆሙ ግን ሐማስን የሚጠቅም ብቻ ነው የሚሆነው ባይ ናቸው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አብታሙ ስዩም በመስተንግዶ፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።